ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤናስጥልኝ አድማጮቻችን፣ እንደምን ሰምታችኋል? ዛሬ ቀኑ ጥቅምት 19 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታዎች በተመለከተ ውይይቶችን እናደርጋለን። እንግዲህ ቆይታችሁ ከኛ ጋር እንዲሆን እየተመኘሁ ወደ ፕሮግራማችን እናወራለን። እንደምን ሰምታችኋል? አሸናፊ ይሰማሃል?
ይሰማኛል።
አዎ አዎ። ምክንያቱም እንዳንድ ጊዜ ስልክ እየወጣ እየገባ ስለሆነ እንግዲህ ዛሬ 19 ጥቅምት 19 በጥቅምት 24 ነው ሁለተኛውን የሚሞላው ማለትም የሚቀጥለው ሐሙስ ሁለት ዓመት የሚደፍነው የፌደራል መንግስትና የትግራይ ክልላዊ መንግስት ጦርነት ከተጀመረ ሁለት ዓመት ልንሞላ ቀናቶች የቀሩት ነው። በዚህ በሁለት ዓመት ጊዜ ውስጥ የሰው ህይወት አልፏል፣ ተፈናቅሏል፣ ንብረት ወድሟል፣ አገር እንዳልሆነ ውስቅልቅል ውስጥ ገብታለች። እንግዲህ ይህን ይዘን ነው እየተጓዝን የከረም ነው የኖር ነውም። ግን ይሄ ሁሉን ሲያደርግ ማስታውሰው የመጀመሪያው ሳምንት የጦርነቱ ሳምንት የመጀመሪያ ፕሮግራማችን ላይ ትልቅ ስህተት እየተሰራ ነው የጠቅላይ ሚኒስትሩ ያደረጉት የአማራን ክልል እና የአማራን ልዩ ሰራዊት አምጥተው እዚህ ጦርነቱ መክተት በሁለቱ ህዝቦች መሃል የማይድን ቁስል የማይድን ችግር ያመጣል ብለን ነበር። ታስታውስ ከሆነ እንግዲህ ያ የሆነበት ሁኔታ ነው። እንደውን እናንተ የዘነጋናቸው ነገሮች ቢሆንም ቢኖር ምንድነው ካሉ ባለፉት ወራት ታምራት ላይኔና ልደቱ አያሌው እነዚህ ሁለት ህዝቦች መነጋገርና መስማማትና መተባበር አለባቸው የሚል ጽሁፎችን አውጥተው ነበር። የተረገሙበት የተደቆሱበት ሁኔታዎች ያየንበት እሱን ሳናነሳ አልፈኗል። እሱም አንድ መነሳት የነበረበት እንደው ለእንትኑ ያደረኩ ያህል ነው። ሌላ እንደዚህም ብለን ያለፍነው ነገር ቢኖር ይሄ ሁሉ ነገር እያለ ግን የጦርነት አለመኖሩን ሰዎች አለመሞታቸውን አገር አለመፍረሱን ለማሳየት በሚል የስንዴ ፖለቲካም ተጀምሯል። ከሰሞኑ ደግሞ ሌሎች አታክልት በአንድ ሰሞን ፍራፍሬ እና አትክልት ቅጠል ብትበሉ የሚል ነበረ። አሁን ደግሞ የስንዴ ፖለቲካም ተጀምሯል። እንደ ወደ ኋላ ልውሰድህና ኢትዮጵያ ስንዴና ጤፍ ትልክ አልነበረም ወይ? እስቲ ምንድን አዲስ የሆነው ነገር? እኔ አንዳንዴ እንትዝም ብለን እየተደናበረን እነዚህ በመንግስትና በመንግስት አካባቢ ያሉ ሰዎችን እያዳመጥን የነበረንን እየረሳን ነው። እንዳልነበረን ሆነን አዲስ እየመጣ ነው። ልክ እንደ ዶክተር ብርሃኑ ነጋ ኢትዮጵያ ውስጥ 12ኛ ክፍል ትምህርት ቤት ፈተና አልነበረም ወደሚል ደረጃ የደረሰበት ሰርተኛ ክፍል ተፈተኑ ትልቅ ነገር በቃ ኢትዮጵያ ውስጥ ለመጀመሪያ ጊዜ 12ኛ ክፍል መልቀቂያ ፈተና ተፈተኑ ተማሪዎች ብሎ ባለበት ወደ 8 ልጆች ህይወታቸው አልፏል እንዳይፈተኑ የተደረጓል። እንደውን ዝም ብለህ እኔ አሁን ያነሳሁት ለምንድን ነው? ሁልጊዜ ተነስተን ዘለን ጦርነት ላይ ከምናደርግ እንደው ነገሮችንም እያየን እያገናዘብን አድማጮቻችንም የኢትዮጵያ ምን ያህል ጠንካራ እንደነበረች እሱን መናገር እየረሳን ስለመጣ እንደው ለማስታወስ ያል ነው። ምን ትለኛለህ? ስለዚህ
እንግዲህ መሰረታዊ ስንዴ ብቻ አይደለም እኮ መሰረታዊ የሰብል ምርቶች የሚባሉት ሁሉም ይሸጥ ለውጭ ገበያ ይቀርብ ነበር። እርፍ የተፈጨ ዱቄቱ ትሬደርስ ስንዴ ሁሉም ይቀርብ ነበር። በኋላ 98 ላይ እንግዲህ ከዚህ ያን ጊዜ ከነበረው ግርግም ጋር በተያያዘ የውጭ ግብይትና እርዳታ ላይ የሆነ ነገሮች ነበሩ እና በአንድ ጊዜ ከዛ በፊት ከነበረው የዛ የእንትኑም ኢምፓክት ገና እንደሱ አውቆ ቆይቶ ነበር የጀመረው የጦርነቱም የኢትዮጵያ ጦርነቱም 6 ዓመት ምናምን ሆነት ነበር ኢምፓክቱም ነበረ።
አዎ
እና በድንገት 98 አጋማሽ አካባቢ ኑሮ መወደስ ተጀመረ። ከዛ በፊት 400 ምናምን 350 የነበረው ጤፍ በኩንታል በድንገት ወደ 500 ብር የነበረ የስንዴ ዋጋ እንደዛ አይነት ነገር አሳየ። በኋላ የአገር ውስጥ የኢትዮጵያ ሸማች ከውጭ ሸማች ጋር የመግዛት አቅሙ ስለማይመጣጠን ነጋዴው እና አርሶ አደሩ እንኳን ብዙም አይደለም ነጋዴው ነው ምርቱ ወደ ውጪ መሸጥ ስለሚፈልግ ሀገር ውስጥ ዋጋው ይንርና አስቸጋሪ ሁኔታ ይፈጠራል። ብላ ስለዚህ ቤዚክ ምርቶች ኢትዮጵያ ውስጥ አብዛኛው ሰው የሚመገባቸው ጤፍ እንዳይ ወደ ውጭ ሀገር እንዳይላኩ ተብሎ በአዋጅ ይተላለፋል። ይሸጥ ነበር። የሀገር ውስጥ ፍላጎትን አሟልተን ሰርፕለስ ሲኖረን ብቻ ነው እነዚህን ምርቶች የምንሸጠው በሚል ነው የተተወው እንጂ ለውጭ ገበያ አቅርበናል። ግን ያው ለውጭ ገበያ ማቅረባችን እንደውም በትልቅ እንደ ኢትዮጵያ ከቀኝ ግዛት ከጀብርቲን ግዛት ሶታ ነው ምናምን ተብሎ የተንጫጫበት ሳይሆን ማንኛውንም ነገር እንደምትሸጠው ያላትን ብዙ ነገሮች ይሸጣለች። የቅባቶንም ዝም ብሎ እንደ ኖርማል ነገር ነበር። የቆመ ጊዜ ግን ትንሽ አወዛጋቢ ነገር ተፈጥሮ ነበር አስታውሳለሁ። አንዳንድ ወገኖች ወደ ውጪ በከፍተኛ ዋጋ መሸጡ አርሶ አደሩ ተጠቃሚ ስለሚያደርግ አርሶ አደሩ ይሄ ክልከላው አርሶ አደሩን እንደሚጎዳ ሀገሪቷን ምርታማነት ማደግ ጀምሮ ነበር ያን ጊዜና ከዚህ ካደገው ምርታማነት አርሶ አደሩ እንዳይጠቀም ያደርጋል ሲሉ፣ በሌላው ግን ደግሞ የለም የሀገራችን የገበያ ስርዓት ትክክል የተስተካከለ ስላልሆነ ከውጭ ንግድ ከፍተኛ ዋጋው የሚጠቀመው አርሶ አደሩ ሳይሆን ሌላው ነጋዴና ማዕከል ላይ ያለው ነው። በዚህ ላይ አብላጫው የከተማው ሸማች ህዝብ ደግሞ ከአቅሙ በላይ የሆነበትና የዋጋ ንረት ይፈጠራል። አጠቃላይ የሀገሪቱ ኢኮኖሚ ቀውስ ይፈጠራል። ይህ የኢኮኖሚ ቀውስ የፖለቲካ አለመረጋጋት ያመጣል የሚል በሁለት ወገን የተከፈለ ክርክር ነበር። ለማንኛውም ግን ክልከላው ጸንቶ እስካሁን ድረስ አለ። እንግዲህ አሁን የንግድ ሚኒስቴር ይወስናል ተብሎ ይጠበቃል። ዘንድሮ ከ17 ነው 15 ዓመት በኋላ መሆኑ ነው ወደ ውጭ መላክ ይጀምራል ተብሎ ይጠበቃል። አሁን ዋናው ነገር ምንድን ነው? ከሰርፕለስ ላይ ነው ወይ የሚላከው? ከትርፍ ለፍጆታ ሞልቶ የተረፈው ነው አይደለም ወይ ነው እንግዲህ እስካሁን እንደምናየው። እንግዲህ አሁን ዘንድሮ አመረትን የሚሉት ምን ያህል ተጨማሪ መሬትና ከአርሶ ምን ያህል ምርታማነት አድርጎ ፍላጎታችንን ሳቹሬት አድርጎ ኤክስፖርት እንደሚደረግ አላውቅም፣ አይመስለኝም። እሱም በሆነ ፐርሰንት ምርታማነት ጨምሮ ሊሆን ይችላል። አዲስ እኮ አይደለም። የኩታ ገጠም እርሻ እኮ ባለፈው ማንስቼዋለሁ። የኢህአዴግ የግብርና ኢኮኖሚ ፖሊሲ ላይ እኮ አለ የቁስጣሽ እርሻ ችግርን ለማስቀረት የኩታ ገጠም እርሻን የግባት አጠቃቀምና ቴክኖሎጂ አጠቃቀም ላይ ኤፊሽንት ለመሆን የኩታ ገጠም እርሻ ተወራ ይደረጋል የሚል እኮ ተቀምጦ ተጀምሮ ነበር። በተወሰነ ደረጃ ምርታማነትን ያሳድጋል፣ ቴክኖሎጂ መጠቀም ምርታማነትን ያሳድጋል። ግን እንደዚህ ኢትዮጵያ ውስጥ ያለውን ከፍተኛ የስንዴ ፍላጎት ክፍተት አንድ ጊዜ ሞልቶ ሰርፕለስ ተፈጥሮ የምንልከው ነገር ግን በፍጹም ሊፈጠር አይችልም። ኮርስ ስንዴ ሸጥን ተብሎ ለሚዲያ ኮንሰምፕሽን ለፖለቲካ ፍጆታ ሊውል ይችል ይሆናል። ከዚህ ያለፈ ነገር አልጠበቅም።
እንደው ለነገሩ እንደው ነገሩ አንዳንዴ ብዙ ችግሮች ይያሉብን ብዙ ፈተና ውስጥ ይያለን ብዙ ሰዎችቻችን ህዝቦቻችን ይያለቁ ይያሉ የጠቅላይ ሚኒስትሩ በየቦታው ኮፍያ አርጎ ይሄን አመረተን ያናመረተን ስለ እኔ ኢትዮጵያ ውስጥ ምርት ለዚህ ነው ዶክተር ብርሃኑንም ያነሳሁት ኢትዮጵያ ውስጥ በምንም አይነት መልኩ የ12ኛ ክፍል ፈተና እንዳልተደረገ ከዚህ ፊት ተደርጎ እንደማያውቅ አድርገው ሲያወሩት በአንድ መኩል አደንቃቸዋለሁ ምክንያቱም የሌላቸውን የሚሸጡ ሰዎች ሆኖ ስላገኘኋቸው ነው ጠቅላይ ሚኒስትሩን ጨምሮ ነውና የነበረንስ ምንድን ነው የሚለውን ነገር ነበር አልነበረንም ወይ ወደሚለው ነገር ነው አሁን ደህንነታችንና ጸጥታችን የተበላሸበት ጊዜ ያለ አሁን ጸጥታ ደህንነት ልናመጣ ነው የሚለው ነገር ስትመለከተው ወተን ምንገባበት የነበረች ሀገር ወተህ የመግባት ሳይሆን ለመውጣት የምትፈራበት ጊዜ ይሆን ያለበት ሁኔታዎች አሉ እና እሱንም አብሬ ለማስኬት ፈልጌ ነበር የምትለው ካለ በዛው እንትን አድርገው ነው ወደ ውይይታችን ገባለን ተጨምረበት ካለ ማለት ነው
አሁን እንግዲህ ሁልጊዜም ጠቅላይ ሚኒስትሩ እንደመጡ ብዙ ሰው ጥሩ ተስፋ አድርጎ የነበረው የቀደመውን ሽረን ሳይሆን እስከዛ ድረስ የተሰራው ላይ መደመር ራሱ የሚለው እኮ ኮንሰፕት ብዙ ሰው በደንብ የያዘውና አይቅሩ ነገር ነው ያለው። እድገት የዘመናት የእድገት ውጤት ስለሆነ በፊት ላይ የነበረውን ተጨማሪ ደምራለሁ ምናምን የሚል ነገር ነበር የነበረው። የበፊቱን እንደሚቀበሉ እና እዛ ላይ ግን ክፍተት እየተሞላ ተጨማሪ እየተደረገ እንደሚሄድ ነበር። አሁን ግን የተያዘው በፊት የነበረው ነገር በሙሉ ሙሉ በሙሉ በቃ በዜሮ ተባስቶ ሁሉን ነገር እኛ መጣንላችሁ የሚል ነገር ነው። ይሄ አመለካከት የበፊቱ ስም እንዳይነሳና እንዳይጠራ ለማድረግ እንደ ኃጢአት ተወስዶ ኢትዮጵያ እዚህ ጋር የደረሰችው በኃይለ ሥላሴም ደርግም ኢህአዴግም በሰራው ነው። እዛው ላይ የተጨማመረ ነው። ኃይለ ሥላሴ ምንም ባይሰሩ ኖሮ ደርግ አይደል ነው የሰራቸው ነገሮች አሉ የተወሰኑ። በተለይ መንገድ ላይ የገጠር መንገድ ላይ እንደ በኋላው ባይሆንም የሆነ ነገር ተሰርቶ ነበር። የኃይለ ሥላሴ ባይኖር ኖሮ ፍሮም ደ ስክራች ነበር የሚጀምረው። ከተማዎቹን ሁሉ እዛ ያደረሱት አዲስ አበባን በተለይ ኢህአዴግ እስኪቀበል ድረስ ኃይለ ሥላሴ የሰሩት ነበር። ኢህአዴግ መጥቶ እዛው ላይ ጨምሮ እንደዚህ ነው እድገት። አሁን ግን ይህና የማድረግ ነገር ይታያል። ምንም ነገር አልተደረገም፣ እኛ ብቻ ነው ያደረግነው። ይሄ ጥሩ አመለካከት አይደለም። የበፊቱ እንዳይነሳ የሚደረገው ማከላከል የሚደረገው የበፊቱ የሆነውን ነገር በሙሉ ማጥፋት እድገቱም ላይ ነው ተጽዕኖ የሚኖረው እና ለታሪክም ጥሩ አይደለም። ኤኒዌይ ከመጨመር የተጨመረልን ነገር እንግዲህ ሊኖር ማንኛውም ሰው ከሰራ ይጨምራል። ግን ብዙ ያጣናቸው ነገሮች አሉ። በአጭር ጊዜ ውስጥ የወደፊቱ አላውቅም። እንዳንተ ቅድም ያነሳው ሰላም ነበረ። የትኛውም የኢትዮጵያ ክፍል በተደጋጋሚ የምናነሳው በፈለክበት ሰዓት ሄደህ ተንቀሳቅሰህ መኖር ትችላለህ። ሌሊት ትጓዛለህ። መኪና ሌሊት ነበር እኮ የሚጓዘው። እንደውም አደጋ ይፈጠራል ሳትጓዙ እየተባለ የትኛውም ቦታ ቤንሻንጉል ውስጥ ጋምቤላ በሌሊት ነው የሚኬድ። አሁን እንኳን በሌሊት በጠላ ይኬድ እና እነዚህ ነገሮች አተናል። የኑሮ ውድነቱ አለ የትኛውም ሀገር ዜባ አታደርገውም። ጀንትራይዚንግ ፕራይስ ይኖራል ሁሉም ቦታ ጋር። ለኢኮኖሚውም ጥሩ ነው ያነቃቃል። አሁን ግን ባለፈው ወር የኖር ለምንም ስኖር የነበረውን ዘንድሮ አንኖረውም እና በየጊዜው እየቀነስን አሁን የመጨረሻው ሚኒመም ሆን የምንኖረው በቃ ከዚህ በኋላ አሁን እንግዲህ አንዳንዶቻችንን በቀን ሶስቴ ሽሮም ቢሆን የምንበላው በሚቀጥለው አንዱ መቶ ይመጣል፣ በሚቀጥለው ሁለቱ መቶ አካሄዱ አሁን ባለው ሬት ተጨመረ እንደዚህ ነው እያጣን ነው። ብሔረተኝነት ብሔረተኛ ነበር ኢህአዴግ ህዝቡን ከፋፍሎ ይባላል። ግን በመሀከል ላይ አንዱ አንዱን አንድ ይሄኛው ስለሆንኩ ብሎ የገደለበት የተገዳደለበት በብሔር ሰው የተጫረሰበት ብዬ አልነበረም። ጉራ ፈርዳ ምናምን ብሎ ያኔ በጣም ፍቼ የነበረው ጥቂት መቶ የሚሆኑ ሰዎች አፈናቀሉ ነው። አሁን በሺዎች ይፈናቀሉ። ማፈናቀል አይደለም እኮ በማንነቱ ሰው
ይከተላል። የራሷን ህዝብ በማፈናቀል የአገር ውስጥ የህዝቡ በማፈናቀል ኢትዮጵያ መጀመሪያውን ደረጃ ይዛለች። ያን ያህል እኮ ነው ያለ ነው።
አዎ በተፈናቀልኩ
ዛት። እሺ ሁለት አመት ልንሞላ ቀናቶች ቀርቶናል። ጦርነቱ የትግራይ ክልላዊ መንግስትና የፌደራል መንግስቱ ያንን ተከትሎ ትግራይ መከላከያ ኃይል አዲስ የሽምቅ ውጊያ እንደጀመረ እየተነገረ ነው። የኤርትራ ወታደሮች ከአዲግራት ተፈግፍገዋል እየተባለ ነው። አድዋ ላይ መከባባቸው ተነግሯል። ብዙ ችግሮች ተፈጥተው የመጡበት ነው። የተባበሩት መንግስታት ሰብአዊ መብት ምክር ቤት ኢትዮጵያ ትግራይ ግጭት ካልቆመ ተጨማሪ የጭፍጨፋ ወንጀሎች ሊፈጸሙ ይችላል የሚል ስጋቱን ፈጥሯል። የአሜሪካ ሆሎኮስት ሚውዚየም በትግራይ ዘር ማጥፋት ወንጀል ሊፈጠር ይችላል የሚል ስጋት እንዳለ ገልጿል። የኢትዮጵያ መንግስት ትላንትና በጣም በጣም ከሚጠበቀው በላይ በመናደድ ያወጣው መግለጫም አለ። ይህንን ያዝና ባለፈው ሳምንት በተለያዩ ድህረ ገጾች ሚዲያዎች ላይ ሶሻል ሚዲያው ላይ ይነገሩ የነበሩት አሸነፍን መቀሌ ገባን የሚባለው ላይ እንደው እንደ ቀልድም እንደምንም አድርጌ ግድልም ሻምፒዮን ከመክፈት እንቆጠብ እየነበረና አሆፕ የከፈቱ አልመስለኝም። ከፍተው ከሆነ ከስረዋል ሌላ መግዛት አለባቸው ብዬ ባይነኝ። ምክንያቱም ገና ነው ጦርነቱ ገና ተጀመረ የሚለውን ነገር ስናገር አንድ ሁለት ጓደኞች ደግሞ አንዱ በአካል አንዱ በቴክስት ያለቀ ጦርነት ለምንድነው ተጀመረ ብለህ የምትል የሚል ነገር አለና ጦርነቱ ወደ ህዝብ ሲሄድ አዲስ ጦርነት ተጀመረ ማለት ነው ለኔ። ስለዚህ ከዛ ነው ማየት ያለብን። እና ሂድበት እንግዲህ ያንተን ደግሞ።
እሺ እኔ ባለፈው አንስቼ ነበር ይህን ነገር ከብዙ አንግል አንጻር ነበር ያየ ነው። የትግራይ መከላከያ ኃይል አንድ ክልል ነው፣ የአንድ ክልል ኃይል ነው። ከበባ ውስጥ ነው ያለው። አሚኒሽን የመሳሪያ የሎጂስቲክስ አቅርቦት ላይ እንደ ልቡ አያስገባም። ሪላይ የሚያደርገው እንደውም ሲዋጋ የሚማርካቸውና የሚቀማቸውን ነው። ይሄ ሁሉ ታንክ ምናምን ድረስ የታጠቀው ምንም አልነበረውም እኮ 10,000 ልዩ ኃይል ክላሽንኮቭ፣ ምናልባት ጥቂት ሊቆጠር የሚችል ድሽቃና ብሬል ነው። ከዛ በላይ ያለፈ አልነበረውም። አሁን እዚህ ድረስ የታጠቀው ከውጭ ገዝቶ አይደለም፣ ከራሱ ከመንግስት ላይ ነው የሚወስደው። እና የመሳሪያ ሰፕላዩ ይሄ ምንጭ አንድ ይሄ ከመንግስት ተዋጊዎች ላይ የሚቀማው ብቻ ስለሆነ ረጅም ጊዜ የኮንቬንሽናል የመከላከል ጦርነት ላይ የሚቆይ ከሆነ በእጁ ላይ ያለውን እየጨረሰ መቼም ውሃ አይደለም የሚረጫጩት፣ መሳሪያ ነው የሚተኮሰው። የሰው እያለቀ መጨረሻ ላይ ኤግዞስት አድርጎ ኮላፕስ ያደርጋል። እና ለሀምሳ ምናምን ቀን መከላከል ላይ በቆየበት ጊዜ ውስጥ ከዚህ አንጻር ተጎድቷል። ስለዚህ በዚህ ከቀጠለ ይሸንፋል፣ ኮላፕስ ያደርጋል። ስለዚህ ምንድን ነው ያደረገው? አይ ይሄኛው አይደለም አሁን ካሁን በኋላ በዚህ መቀጠል ስለማይቻል ስልቱ ይቀየር ነው ያለው። ይሄ የተቀየረው ስልት ደግሞ በመላው ትግራይ ውስጥ እንዲሆን ማድረግና በየቦታው በትንንሽ ግሩፕ መምታት፣ እንዳይንቀሳቀስ ማድረግ፣ የገባው እንዳይወጣ ማድረግ ላይ ያተኮረ፣ በዚህ መካከል መሳሪያ መማረክም ጠላት ይዞ የገባውን በማጥፋትም ማዳከምን ይሄንን ስልት ነው የሚረዱ። ይሄ ስልት በተፈጥሮ በራሱ የመንግስት የኤርትራ የሌላው የሚያማራውም ኃይል ወደ ትግራይ የሄደው ወደ ውስጥ እንዲገባ እድል ይሰጣል። በራሱ ቸሩም እንደሱ ነው። እና ከማሸነፍ ብቻ ሳይሆን ይሄ የትግራይ መከላከያ ኃይል የማሸንፈው በዚህኛው መንገድ ነው ብሎ የተከተለው ሲስተም ጭምር ነው ወደ ውስጥ ጉዞ ያደረጋቸው። እንግዲህ ኦፍኮርስ ይሄ ብቻ አይደለም፣ እየተኮሱም እያጠቁም ጭምር ነው። እነሱም አንድ ላይ የሆነ ነገር ነው። መቀሌም ድረስ ሊደረስ ይችላል። መቀሌም ድረስ ሊደርሱ የለቀቀ ልክ አሁን ወደኋላ ወደ አድዋ አካባቢ እንደሆነው አይነት ውጊያ ነው የሚጀምረው። እና እዚያው በጣም የማያልቅ ረጅም ጊዜ የሚወስድ የወጣውን ኃይል መውጫ ሊያሳጣ የሚችል አስቸጋሪ ነው የሚሆነው። መንግስት ጎሪላ ሊሆን አይችልም። መንግስት ሁልጊዜም ኮንቬንሽናል ውጊያ ነው የሚዋጋው። የትኛውም ትልቅ መንግስት ይቸገራል። አሜሪካ አፍጋኒስታን ውስጥ ትቸግራለች። ሩሲያ አፍጋኒስታን ውስጥ ትቸግራል። ከታሊባን ጋር የአሜሪካ ሰራዊት አውሮፕላን አይደለም የሚያጣው፣ ድሮን አይደለም የሚያጣው። የትጥቅ አቅርቦት ችግር የለበትም። መጨረሻ ላይ ግን ከታሊባን ጋር ዘላለም ዘልቆ መዋጋት አልቻለም። ሩሲያ እንደዛ ሆናለች። አፍጋኒስታን የየመን ውስጥ ያለውን ነገር ተመልከት። ኤሚሬትስ፣ ሳውዲ አረቢያ ምናምን ሆነው ነው የሚዋጉት፣ ግን ምንም ማድረግ አልቻሉም። እና አስቸጋሪ ነው። መጨረሻ ላይ ፌል ታደርጋለህ። የኮንቬንሽናል ውጊያ የሚዋጋው በተለይ ጠላት የሆነ ማህበረሰብ ውስጥ ሲገባ መጨረሻ ላይ ኤግዞስት አድርጎ መሸነፉ የማይቀር ነው። እና ትግራይ ውስጥ የዚህ አይነት ነገር ነው ሊፈጠር የሚችለው የሚል የባለሙያዎች የተንታኞች አለ። በተለይ የመሬት አቀማመጡን የሚያውቁ ሰዎች፣ የቲዲኤፍ ጀነራሎች፣ የውጊያን ተሞክሮ የሚያውቁ ሰዎች እነዚህ ነገሮች ነው የሚነግሩና እንግዲህ አንተ አሁን እንዳነሳልኝ ሰሞኑን አንድ ሰሞን ማህበራዊ ሚዲያው ሰዓታት ቀሩት ገቡ የሚል ነገር ነበር የሚነግረን። አሁን ግን ነገሮች የተገለበጡ በተለይ አድዋ አካባቢ ጥቃቶች እየተሰነዘሩ መሆኑን ተከዜ በኩል ተከዜ ወደ ዌስት የአማራ ኃይል ላይ ጥቃቶች እየተሰነዘሩ መሆኑን አዲግራት አካባቢ እንደውም በዛ በኩል የገባው የኤርትራ ኃይል ነው እያፈገፈገ መሆኑን አድዋ ላይ አድዋ ተያዘ ተብሎ የተገፈነለት የኤርትራ ኃይል ምናልባት መውጫቱ ተከቦ መሆኑን እና ከባድ ካዣል እየገጠመ መሆኑን የሚናገሩ ዜናዎች የመጡ ይሄ ሀይዌዎቹ ቀጥታ መቀሌ ያደርሰናል የሚሉት እንደፈለጉ የሚንቀሳቀሱበትና ወደፊት አልፎ ሊሄደው ኃይል ሰፕላይ እንደፈለገ የሚያቀርቡበት ሳይሆን በየቦታው ከቁጥጥራቸው ውጭ የሆነና ወደፊት የሄደው ኃይል በሰፕላይ ላይኑ ተቆርጦበት መንቀሳቀስ የማይችልና ለአደጋ የሚጋለጥበት ሁኔታዎች እየታዩ ነው ገና ካሁኑ። እና የዚህ አይነት ነገር አለ። ይህን ባለፈ ደረጃ ስለሆነ አንተ አሁን ያልከው ዝል ብላችሁ ወደ ሻምፓኛቸው አትሂዱ ያልከው ገና ነው። በቃ በአዲስ መልኩን ቀይሮ ሌላ ምዕራፍ ነው የተጀመረው። ዝም ብሎ እዚህ ደረሰ እዚህ ደረሰ እንደሚባለው መቀሌ እንዲገባ እንኳን የሚያልቅ ነገር አይደለም። ይሄ የቲዲኤፍን የመደገፍ ያለመደገፍ ነገር ሳይሆን መሬት ላይ ያለ እውነታ ነው። እንግዲህ ከዚሁ ጋር ተያይዞ ሌላ ያነሳልኝ ነገር የሰብአዊ መብት ጥሰቶች ምናልባት ዋር ክራይም እና ክራይም አጌንስት ሂውማኒቲ የሚባሉ የሚችሉ ነገሮች ባለፈውም ሳምንት አንስተናል። ዓለም ስጋቱን እየገለጸ ነው። ይሄ ጦርነት ካገረሸ በኋላ ሌሎቹ ኃይሎች ወደ ትግራይ ክልል ሲገቡ አንዳንዶቹ እንደውም የጄኖሳይድ ብለው ደፍሮ እስከመጥራት ድረስ የዛ ስጋት አለ ነው ያሉት። ዋር ክራይም እና ክራይም አጌንስት ሂውማኒቲ መፈጸሙ ኢነቪተብል ነው ያሉት። ኤሚነንት ብሎታል። አሁን የዚህ አይነት ነገር መፈጠሩ የተባበሩት መንግስታት የኢትዮጵያ ሰብአዊ መብት መርማሪ ኮሚሽን የተባበሩት መንግስታት ጠቅላላ ጉባኤ ኮሚቴ ትላንትና ነው ያቀረበው ሪፖርት ላይ እነዚህ አይነት ነገሮች መፈጸማቸው ኤሚነንት ነው ያለው። በቃ አይቀሬ ነው ብሏል። ይሄ የእናንተ ሀገሩ የአሜሪካ የሆሎኮስት ሚዚየም ትልቅ ተቋም ነው አሉ። እንኳን
እንዴ በጣም በጣም የጁሾችን ስቃይና መከራ የሚያጋለጥ ትልቅ ድርጅት ትልቅ ቦታ ነው እና እነሱ ሁሉ ነገር አላቸው ከራሳቸው ከነበረባቸው ችግር። አንዳንድ ጊዜ አሁን እነሱ ያሉትን ነገር እኔ እነሱ እንደውም የተናገሩት አነስተኛ ነው ባይ ነኝ። ለምን ብለህ ብትለኝ ኢትዮጵያ ውስጥ የዘር ማጥፋት ወንጀል ተፈጽሟል። ትግራይ ብቻ አይደለም። ልዩነቱ ምንድን ነው? የአማራ ልሂቃን የሚባሉት ፍቅር ይዟቸው ከጠቅላይ ሚኒስትሩ ጋራ የወያኔ ጥላቻን ውስጣቸው ስላጎሩ የራሳቸው ህዝብ ሲሞት ሲተረስ ሲገደል ግን አንድም ቀን አልተናገሩም። ምን ብሎ ይሄ ሆሎኮስት እንትን እንደሚያውም አላውቅም። ግን የመናገሩና መጻፉ አግባብነት አለው። የትግራይ አክቲቪስቶች ወይም ምሁራንስ እነዚህ ነገር ጎልተው ያገር የህዝባቸው ችግሩ ለዓለም እንዲንጸባረቅ አድርገዋል። ልዩነቱ አሁን አንዳንዶቹ ያነደዳቸው እኔኮ አሁን የአማራ ሊቃን አሁን ትላንትና ሳዳምጣቸው ነበር፣ ከትላንት ወዲያ ማታ ጀምሮ ሳዳምጣቸው ነበር፣ ዛሬም ትንሽ አዳምጥቻቸዋለሁና ሲናገሩ ስትሰማ ይሄ ድርጅት እንደዚህ አጣልና መንግስት ያወጣው ትላንት ያወጣው መግለጫ ይታል። ግን የራሳቸው ህዝብ ግን ሲታረድና ሲገደል አንድም ቀን አንድ ቃል አልተናገሩምና ሌላው ሰው ሲናገርለት ለምን እንደዛ እንደሚሆኑና ምን ሊያገኙበት እንደሚችል አላቅምና ይሄ ትልቅ ኢንስቲትዩሽን ይሄ የሆሎኮስት እንትኑ እንዲቀላል ነገር አለም ኢትዮጵያ ውስጥ ሰብስቡ አንድ ቦታ ስር ላይ ማጎር አንድ ላይ በወያኔነት በትግሬነት እንደ እሳት እኮ ተቃጥሏል። በእሳት እኮ ከነ ህይወቱ ተቃጥሏል ሰው ልጅ። ወያኔነት መስላል ተብሎ እኮ ምን ያ ተራራ ላይ እነዛ ወጣት ልጆች ሲረሸኑ እኮ ቪዲዮን አይተነዋል። እንዲህ ምንድን ነው እኔም ያላየነው ነገር ሲነገሩኝ ይባል አንድ ጊዜ። እነዚህ ናቸው የዘር ማጥፋት ወንጀል ሆሎኮስት ያወጣው። እነዚህን መሰረት አድርጎ ሊሰረው ይችላል ነው። አሁን ቀድሞ እኮ ጀርመን ሬዲዮ አሁን ከመምጣት የፈሳዳምት ነበር በሽሬ አዲግራት አክሱም አካባቢ ሰዎች ሲቪሊያን ሰዎች እንደተገደሉ የዛ አካባቢ ያለ የእርዳታ ሰጪ ድርጅት ሰው ተናግሯል ብሎ ጀርመን ሬዲዮ አውርቷል። እንግዲህ አውርቷል አልፈጠርኩት። ስለዚህ ስጋት አለኝ ሊፈጠር ይችላል ብሎ ሲልህ አሁን ገና ከጀምሮ ይህን እያየን ነው። ጦርነቱ ቢቆም ምናልባት ትልቅ ድል ይኖረን ይሆናል። ለማንኛቸውም እሱን ቀላል ድርጅት አይደለም ለማለት ያህል ነው እንትን ያደረኩት።
አዎ እንግዲህ እሱ ብቻ አይደለም እኮ ዛሬ አሁን የአሶሺየትድ ፕሬስ ኒውስ ተመሳሳይ ነገር አውጥቷል። አምነስቲ ኢንተርናሽናል በያዝነው ሳምንት አሃዞች ጠቅሶ
ሄሎ ስልኩ ተቋረጠ ነው ነገሩ። ሰማላው
አው
ኦኬሺ አው ቀጥል አሁን ይቀርታ ስልክ ችግር ነበር።
እሺ
ሰዓታችንን ይያየን ሳንግ እስክን ከተቋረጠ ሰዓታችንን።
እሺ የዛሬ አሁን በቪኦኤ ትላንትና ማምሻውን ያወጣው መሰለኝ አሁን ቀድም ያልኩን የተመድን ጠቅሶ ያውጥቷል። የትግራይ ጦርነት ካልቆመ በቀጣይ የግድያ ወንጀሎች የሚፈጸማቸው Thank you.
እሺ ቀጥል።
በሌላ በኩል የዛሬ አሶሺየትድ ፕሬስ ሁለቱ ተፋላሚ ኃይሎች የመጀመሪያ ሚፋይ ሰላም ድርድር እያካሄዱ ቢሆንም የአይን ማኞች እንደፈው ከዘጋጅ ክልል ከአጉራባቸው የገቡ ኃይሎች ሰላም ሰዎች ምድላቸውና በጥምር ወደ መቀሌ እንዲዛለን ብለው በሚያደርጉት ግስጋሴ ንብረት መዝረፋቸውን
የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአረብ ኤሚሬት እና ከሙሳ ፋኪ ጋራ ውይይት ማድረጋቸው ከትሩዶ ከካናዳው ፕራይም ሚኒስትር የውጭ ጋራ ንግግር ማድረጋቸውን ተገልጿል። ከሳምንቱ ደቡብ አፍሪካ ላይ ያባለፈው ሳምንት ይጀምራል አይጀምርም የተባለው ውይይትም ተጀምሯል። እንግዲህ እነዚህ በሙሉ ተዳድርገው ወደ ሰላም ሊያመጣን ይችላል ከሁለት አመት በኋላ ወደ ሰላም ሊያመጣን ይችላል የሚሉ ሁኔታዎችን እየሰማን ነው። ነገሮች እንደታሰቡትም ባይሆን ግን ቢያንስ ለሰላም ለመነጋገር ማምጣታቸው እንትን ያደርጋል። ግን እኔ አንድ አሁንም ቢሆን የኢትዮጵያ መንግስት ላይ የአሜሪካን መንግስት በተዘዋዋሪ መንገድ ጫና እያደረገ ነው በሚል እና ባለፈው ሳምንት ገልጾ ነበር ይመስለኛል በኒውዮርክ የኢትዮጵያ አምባሳደር ታየ ማን ነው የተባበሩት መንግስታት ድርጅትን ዋና ጸሐፊ እንዳንጓጠጧቸው አሁን ደግሞ ከሰሞኑ ደግሞ ሶስቱን የአፍሪካ አገራት በአሜሪካን ተገዥ ሆናል የሚል በጣም ምልክ ክህደት ትላንትና ከኔ ጋር ነው ብሎ ሲፎክሩባቸው ነበሮች ነው ሰዎች ሁሉ አንስቶ ከአሜሪካና ከማር ከቻይናና ከራሽያ በስተቀር የቆሩት እንደገና ስማጠልሸት ይሄ ድሮዎቹ በ60ዎቹ የነበረ ይሄ የተማሪዎች ንቅናቄ ላይ የነበረ የስማጥፋ ዘመቻ ነው አሁን እየተደረገ ያለው እና ነገሮች ጦርነት አቆምና ሰላም አምጡ ለሚለውን ሰው ለምን እንደዚህ አልከኝ ብለን እንዲኑኒ አንዳንድ ጊዜ ግራ እየገባኝ ነው ያለው ለማንኛቸውም ባለፈው ሳምንት ስንናገር እኔ እስከሚመስለኝ ድረስ ከሚገባኝ ድረስ የተኩስ አቁም ስምምነት ሳይሆን የጊዜያዊ ተኩስ አቁም ስምምነት እና የጊዜያዊ ተኩስ አቁም ሴሴሽን ኦፍ ሆስቲሊቲ እና ሲስፋየር በጣም የተለያዩ ነገሮች ናቸው እነዚህ ላይ አሁን ትልቅ ችግር እና ጫና የመጣ ይመስለኛል የአገራት በሙሉ የሚጠይቁ ሴሴሽን ኦፍ ሆስቲሊቲ ነው ከኦባሳንጆ በስተቀር ኦባሳንጆ አሁንም እንደውም እንቅፋት ነው እየተባለ የሚወራል በተለያየ መልኩ የሚወጡ ነገሮች አሉና ኦባሳንጆ አሁንም ተኩስ አቁም ስምምነት ድርድር በስምምነት በድርድር ተኩስ አቁም ስምምነት ይደረግ የኢትዮጵያ መንግስት የሚፈልገው ነገር እንትን ያደረጉናው ነው ተቀለል አርገስ ተመለከተው እነዚህን ሁሉ አይተ መጨረሻችን ምንድነው አሁን እዚህ የሳውዲ የደቡብ አፍሪካው ሁኔታ ነገ ነው እንግዲህ ያልቃል የተባለው ነገ ያልቃል የሚል ግምት ያለኝም ምክንያቱም ነገ ለማለቅ ዛሬ ቢያንስ አንድ አይነት ፍንጭ መስማት ነበረብን ነገ ካላለቀ ሁለት ቀን ሶስት ቀን እንመልከተው ብሎ ይሄዳ እንትን ይላዩ ይቆዩ እንደሆነ ነው እንጂ ወይንም ደሞ ራፍት ነው ሰርግ ይሉ እንደሆነ ነው እንጂ ወደ የቤታቸው ይመጣሉ የሚል ነገር የለኝም እዛው ላይ በመናገር መፈልገው ጋር አንድ ትልቅ ነገር የኢትዮጵያ መንግስት ፍላጎት ያለው አይመስለኝም እኔ እስከሚገባኝ ድረስ ምክንያቱም ባለፈው የሄዱት ሰዎች ናቸው ተመልሰው የሄዱትና እነዚህ ሰዎች ስልጣን የለንም ለመወሰን ብለው ተመልሰው ኢትዮጵያ ሄደዋል አንድ ሁለተኛ ነገር ሰኞ መጀመር የነበረበት ነገር እስከ ማክሰኞ አልተጀመረም ምክንያቱም ኢትዮጵያ ዶካን እስከ ሰኞ ከሰዓት በኋላ ድረስ አልገቡም ነበርና መቀሌን ለመያዝ እድሉ አለና መቀሌን ይዘን የሚለው ነገር አሁንም ጭንቅላታቸው ላይ ያለ ይመስለኛልና እሺ በዚህ ላይ ምን ትላለህ እንዴት ነው ሁኔታዎቹ ያያያቸው
እሺ ከንትሮል ሊጀምርልን እንግዲህ የአንቶኒ ብሊንከን ከአረብ ኤምሬትስ ፕሬዝዳንት ጋር በስልክ ተወያይተዋል። ከሙሳ ፋቂ ጋር እዛው እናንተ ሀገራቱ አመጥቶ ነው መሰለኝ አግኝተዋቸው ተነጋግረዋል። እንግዲህ በተለይ ከአረብ ኤምሬቶች ጋር በተለይ የኢትዮጵያን የሰሜን ኢትዮጵያን ግጭት ተመለከተ አንስተውላቸዋል። እንግዲህ ይሄ ጦርነት መንግስት አቅም አለኝ ተዋግቻ አሸንፋለሁ እንዲል የሚያደርገውን የአሚኔሽን ሰፕላይ ድሮንን ጭምር የሚያገኘው ከኤምሬት ስለሆነ ኤምሬት ባለች በጀመረችው የምትቀጥል ከሆነ መንግስት ድሮን የመጨረሻ ነገር አድርጎ ነው የሚወስደው። ስለዚህ ወደ ሰላም የመምጣቱን ነገር ያደናቅፈዋል። እዚህ ሰላም እንዳይሰፍን ይሄ ነገር አስተዋጽኦ አለው የሚለው ላይ ተግባብቶ አንደርስታንድ ተደራርገው ከሆነ የሰላሙን ሂደት ይደግፈዋል ብዬ ገምታለሁ። እንግዲህ ሙሳ ፋቂ ዋነኛው የአፍሪካ ህብረት ኮሚሽን ናቸው የዋናው አደራዳሪ ጉዳይ የሚመለከታቸው ስለሆኑ እንደው ሌላም አይን እያያቸውና አቋም ያለው መሆኑን በተወሰነ ደረጃ አንዳንድ ጊዜ የኢትዮጵያ መንግስት ጽፎ የሚሰጣቸው የሚመስል ነገር ይታያል። በዚህ ጊዜ ስተ መግለጫ አውጡ በዚህ ጊዜ አታውጡ ብሎ መግለጫ ከማውጣታቸው በፊት ሁሉ ውስጥ ለውስጥ ላወጣ ነው እየተባባሉ የሚነጋገሩ የሚመስል ነገር አለና እንዴት ሆኖ ነው አደራዳሪ ሊኮኑ ብለምተኛ አደራዳሪ ሊኮኑ? ብለምተኝነት ከሌለ ደግሞ ብልግል አይሰምርም እና የሚፈጠርበት ስጋት አለ። እንግዲህ በተወሰነ ደረጃ ኦፍኮርስ አሜሪካ ታዛቢም ስለሆነች ሊያግዝ ይችላል። ግን መነጋገራቸው በተወሰነ ደረጃ እነዚህም ነገሮች ላይ ገለልተኝነቱን እንዲጠናከር ሊያደርግ ይችል ይሆናል ብለን እንገምታለን። ኦፍኮርስ የአፍሪካ ህብረት ላይ እንኳን ብዙም እምነት የለኝም። የዲክታተሮች ማህበር ነው የዛሬ ሁለት ሳምንት እንዳነሳ ነው። ስለዚህ የማህበሩን አባል ኢንተረስት ስለሆነ የሚያስጠብቀው የዲክታተሮችን ኢንተረስት ስለሆነ ያስጠብቀው ኔቸሩ አይፈቅድለትም። ያም ሆነ ግን መነጋገራቸው ሰማው ሊያግዝ ይችላል ብዬ እገምታለሁ። እንግዲህ ስለ ድርድሩ አንስተሃል፣ ተጀምሯል፣ እየተጓተተ ቢሆን አሁን ትልቁ ስጋት ድርድር ስትደራደር የምትልከው ዴሌጌት ስታደርግ ሙሉ ስልጣን ዴሌጌት ማድረግ አለብህ። በዚህ ላይ ትደራደራለህ፣ ተስማምተህ ትፈራረማለህ። አሁን ግን የሄዱት ልኡካኑ ይሄ የስልጣን ዴሌጌሽን ያላቸው አይመስሉም። ስለዚህ ተደራድረው አንድ ቦታ ጋር እንኳን ቢደረስ እስኪ ሄደን ኢሳያስና አብይን ጠይቀን እንምጣ ብለው መመለሳቸው አይቀርም። ኦብቪየስሊ ኢሳያስ ምንም ሰላም እንዲደረግ አይፈልግም። አብይ ደግሞ ከኢሳያስ ጋር ከተጣላው አጣዋለሁ የሚል ነገር ስላለ ሌላ መንገጫ ገጭ ውስጥ ሊገባ ይችላል። እና ለውይይት የሄዱት ዴሌጌት ስልጣን የሌላቸው ሆኖ ነው የሚታየው። ይሄ ትንሽ የሚያስቸግር ነገር ሊያመጣ ይችላል ተብሎ ነው የሚገመተው። እንግዲህ ድርድሩ ነገ ያልቃል፣ ግን ይሄ በጣም ውስብስብ፣ ረጅም ጊዜ የሚወስድ የተለያየ ፍላጎት ያላቸው አካላትም ጭምር በቀጥታ ድርድሩም ላይ ባይሳተፉ ከጀርባ ያሉበት ስለሆነ በቀላሉ ያልቃል ብዬ አልገምትም። ለምሳሌ ለአማራ ልሂቃንና ለአማራ ፖለቲከኞች የራሳቸው ፍላጎት አለ። ከፌዴራል መንግስቱ ጋር አንዳንድ የማይስማማም የሚቃጭም ኤርትራ የራሱ ፍላጎት አለው። የኢትዮጵያ መንግስት ፍላጎት ምን እንደሆነ አላውቅም። አንዳንድ የዛን የሚያስጠብቅ ይመስላል፣ የዚህን የሚያስጠብቅ ይመስላል። የራሱ ፍላጎት ጦርነት ውስጥ ምን እንደሆነ ሁሉ ክሊር አይደለም። የሌሎች ፍላጎቶችን የማስፈጸም ነገር ነው የሚታየው። እነዚህ ነገሮች አወሳስበውታል እና ዝም ብሎ በአንድ ሳምንት በሁለት ሳምንት ያልቃል ብለን አንገምትም። ሰማው ግን በተለይ የትግራይ ህዝብ እርዳታ ቢደርስለት ይሄ የኤርትራ ሀይል ዝም ብሎ ወጣቶችን ቆም እያለ እየተኮሰ የሚገለው ነገር ቢቆም እና ሰቆቃው እንኳን እንዲቆም ቢደረግ አንድ ነገር ነው የሚገምተው። ምናልባት እዚህ ላይ ሊደረስ እንደሚችል እገምታለሁ። አንተ እንዳልከው በአጠቃላይ ግጭት ማቆምም ባይሆን ተኩስ አቁሙም ቢሆን ለትግራይ ህዝብ ፋታ ይሰጠዋል፣ ለትግራይ ወጣት ፋታ ይሰጠዋል፣ ለትግራይ ህዝብ በእርዳታ የሚጎርሰው ነገር እንዲያገኝ ያደርጋል። እና በተለይ ሙሳ ፋቂ ከአንቶኒ ብሊንከን ጋር ከተነጋገሩ በኋላ የትላንትና ዜናዎች ሆነው ወጥተው ነበር። አፍሪካ ኒውስ ነው ምናምን የሚባል ማይቸዋለን ኦፕቲሚስት ነኝ ያሉት ተስፋ አለው። እንግዲህ በሳቸው ደረጃ ከተነገረ ሲስፋየር እና ይሄ አን ሄንደር እና ፌተር ሂውማን ራይትስ
ሂውማኒታሪያን
አክሰስ ለሱ ላይ አሁን እሱ ጋር አስተማማኝ ተስፋ አለኝ ስላሉ ይሄ ይሆናል ብለን እንጠብቃለን። እና የትግራይ ህዝብ የሚበላው እና እንደው ዝም ብሎ በየመንገዱ ላይ በዘፈቀደ ከመገደልም ካረፈ አንድ ነገር ነው። ግን ድርድሩ ረጅም ጊዜ ነው። እንግዲህ መጨረሻችን ያልከው ነገር
ኧረ ቆይ እዛ ጋር ከመሄድ በፊት እዛ ጋር ከመሄድ በፊት እኔ ድርድሩ እኮ አንደኛው እኮ ድርድሩ ሊወያዩበት እንግዲህ አሁን ሴሴሽን ሆስቲሊቲ የሚል ነው በትግራይ ክልላዊ መንግስት በኩል ያለው አቋሙ አልቀይርም ብሏል። ከዛ በኋላ ላሉት ነገሮች የምዕራብ ትግራይንም ሆነ ነገ ነው። ከዛ በኋላ የኤርትራ ሰራዊት መውጣት አለበት። ከዛ በኋላ የእርዳታው መቀጠል አለበት ነው። እነዚህ ነገሮች አሉ። ግን እነዚህ ነገሮች በውይይት መልክ ገና እንትን በማይሉበት ጊዜ የኢትዮጵያ መንግስት ደግሞ የትግራይን ክልል የሚያስተዳድር ተቋም እያቋቋመ ነው። በጣም የሚገርመው ነገር ሁለት ነገሮች አሉ። አንደኛው ታደሰ ወረደ በቀደም የተናገሩት ዶክተር አለሙ ስሜ እሳቸው ያስተዳድራሉ። ዛሬ የኤምኤስ ወይም የኤርትራ ሚዲያ ሰርቪስ ልበለው፣ ድሮም ኤርትራን ቴሌቪዥን ነበረ፣ ሰዓት የሚባለው አሁንም ደግሞ ኢኤምኤስ ብለው መጥቷል ኤርትራ የነሱ ልሳን ይመስላሉ እነሱ ላይ እንት ሲያደርጉ አልካዱም በነገራችን ላይ አሁን ሲናገር ቀደም ሰማው አለሙ ሰሜ እንደሚሆን አልካደም ግን የፌደራልን ስራ ለሚሰራ ለሚያሳብር ዳታው እንዴት እንደይመጣ እና እንዴት እንደይመሰረት ለማድረግ ነው እንጂ ከዛ ውጭ ስራ የለውም የሚል ነገር አለና አንድ ጊዜ ወይ ማልቲ ኦሮሞ የሚለው ደሚለው ነገር ለማጣ ነው ደቀልዱና ወደ ጨዋታው እየመጣን ነውና እኚህ ሰው የቪዲዮ ሰው ናቸው የፌደራል መንግስት ናቸው እኔ አሁን ያልከው ነገር ላይ መንግስም እንደሚፈልግ አይታወቅም ያልከው ነገር እኔ አሁንም መንግስት የሚፈልገውን ነገር በአንድ መልኩ ለወያያለው ድራድራ ይላል በሌላ መልኩ ደግሞ ትግራይን የሚያሳድር ሰው ይቆቆማለሁ ይላልና ከዚህ በፊት ታይቶ ተሞክሮ ታይቷል ምን ሊያመጣ ይችላል ለዚህ ነው ያንኛውን ያቋረጥኩና ምንድን ነው የምትመለከቱ ከዚህ ውስጥ
እንግዲህ የትግራይን የነካዝ የፖለቲካ ንቃሱ አርሶ አደሩ ራሱ የፖለቲካ ንቃስ አለው ራስን በራስ ማስተዳደር ላይ ፌዴራሊዝሙ ላይ ዲሞክራሲ ላይ ግልጽ ነው ምንም የምትሸውደው አይደለም ይህንን ስለሚያውቅ ምርጫ አካሄዶ መርጧል ህወሓት ችግርን ቢኖርበት በጣም ነው የሚመዝ ነው ህወሓት ከዲሞክራሲ አንጻር ችግር እንዳለበት ገምግሟል ህዝቡ ይሁን እንጂ ያኔ ጦርነቱ ከመጀመሩ በፊት እኮ ነበር አንድ ቀን ትግራይ ላይ ውጊያ ሊከፈት እንደሚችል በደንብ ይታወቅ ነበር እና ይሄ ነገር አይቀር ምክንያቱም ከበባው በአማራ ክልል በኩል ተጀምሮ ነበር በግልጽ ይታወቅ ነበር እና አሁን ካለን ውስጥ ሊያወጣን የሚችለው የአመራር ልምድ ያለው በትግል ውስጥም ያለፈ ስለሆነ የሀይል መከላከልም ሊያደርግ የሚችል ህወሓት ስለሆነ ብሎ መዝኖ ሁሉ ነው የመረጠው ዝም ብሎ በዘፈቀደም አይደለም የመረጠው በደንብ አስቧል በተለይ ለዚህ ጊዜ በጣም ያስፈልገኛል ችግሮች አሉበት ከዲሞክራሲ አኳያ ብሎ ገምግሟል በዚህ ሁኔታ ሌላ አስተዳዳሪ ብታመጣለን በመሳሪያ አጅበህ ቢሮ ውስጥ ልታስቀምጠው ትችላለህ ግን ትግራይ ውስጥ የመንግስት መዋቅር እስከ ወረዳ ድረስ ዘርግቶ ትግራይን ህዝብ ሊያስተዳድር አይችልም በፍጹም በቃ ምንም ደግሞ አሁንም ስንል ዝም ብለን ተምኔታዊ ነገር አለ ታይቷል በተግባር እኮ ያን ጊዜ ሞክር ነበር በዚህ ጊዜ ውስጥ በዚህ ጊዜ ምንም የማይሆን ነገር ቢሆነው እሱ ነው የሚሆነው ምናልባት በየቦታ የሚመድቧቸው ሰዎች ሊያልቁ ሁሉ ይችላሉ አይሮን ሆነ ማን የበፊቱን ያየ ሰው ከበፊቱም የተጠናከረ እና የበለጠ ቁጣ እና ቁጭት ውስጥ የገባበት ሁኔታ ስለሆነ ያለ የትግራይ ከበፊቱም የበለጠ ኃይሉም ከበፊቱ የበለጠ የተጠናከረ ስለሆነ እኔ የትኛው አካል ታች ወረዳና ቀበሌ ድረስ ሄዱ ወርዶ ሊሰራለት እንደሚችልም አላውቅም ስለዚህ እንደው ዝም ብሎ ስራ ላይ ነን ያለ ነው እየተዋጋን ነው ከዛ ስናሸንፍ አሸንፈ ስሚል ጥያቄ መነሳቱ ስለማይቀር እንደው ዝም ብሎ ለሱም ይኸው እያዘጋጀው ነው የሚል ዝም ብለ መሬት ላይ የሚወርድ ነገር ሳይሆን ብሎ ሃይፖቴቲካል የሆነ ነገር ነው የሚመስለኝ
ይሄንን ካልክ በኋላ ይሄ የወታደር ምልመላው እንደቀጠለ ነው በተለይ አማራ ክልል ወጣቶች እየተመለመሉ ነው ወደ የትግራይን ሰላም ማስከበር እንደ ፖሊስ ሆናችሁ ነው የምትሰሩት እየተባሉ ወደ ወታደር ካምፕ እየተደረጉ ናቸው በዛ ላይ ደግሞ ባለፈው ሳምንት የተለቀቁት ምርኮኞች ሰራዊት ምርኮኞች ሰዎች ከነሱ 9 ሰዎች እንደተገደሉም እየተነገረ ነው ተመልሰን አንገባም ምን ማን ነው ምንድን ነው የሚባለው ግምገማ ነው አይደለም ግምገማ አይደለም እንደገና ተመልሶ እንዲዋጉ እንደ ትምህርት ነገር ለመስጠት አዛው አንፈልግም ብለው ያመጡ የነበሩ ሰዎች ተሐድሶ ወደ የሞት ተገደሉም አሉ እነዚህን በሙሉ ጨምረህ ስትመለከተው እርግጥ እንደ መንግስት ይሄን ነገር ተግባራዊ ለማድረግ ይፈልጋሉ ሌላው ግን በጣም እየረበሸኛለሁ ለምንድን ነው የአማራ ክልል ሰዎች ጦርነት ውስጥ ለመግባት የፈለጉት አሁን አማራ ክልል ጦርነት የለም ከአማራ ክልል የአማራ ዩ ኃይል እንዲህ ሳሰፍስፎ ትግራይ ላይ ጦርነት ለመክፈት የነገውን እንዴት ለማየት የማይፈልጉት እነዚህ አማራ መሪዎችና በተለይ አክቲቪስት ነን ብለው እያጨረበሩ የሚኖሩ ማሉና እንደነሱ አይነት ሰዎችና እንደው የተራውን ህዝብ እየወሰዱ እየጋፈጡት የሚሞታውን እነሱ ናቸውና ይሄስ እንዴት ታዩዋለህ? አጥፍች ለጥፋ በለስትል እንዴት ነው ከማጥፋት በፊት አንድ ለጥፋ የምትችልበት እድል እንዳለ ሳይረዱት ቀርቶ ነው ወይስ ደግሞ ይሄ የነበረው የጥላቻ ፖለቲካችን ገፋፍቷቸው ነውና ለምን አሁን ጦርነት ውስጥ የሚሳተፉት የሚለው ነገር በጣም ግራ እየገባኝ ነው። ጀነራሉን በቀደም ታሲናገሩ አሁን የአማራ ልዩ ኃይልና ፋኖች ኤርትራ ተሰልጥነው የመጡናቸው አሁን እየተዋጋሉትና የሚል ነገር አልባለ ከሁለት ሳምንት በፊት እኛ መዋጋት አንፈልግም ከአማራ ጋራና ከሚሊሻው ጋራ ከአማራ ሚሊሻም ጋራ ከፋኖም ጋር መዋጋት አንፈልግም ብለው እየተናገሩ ይያሉ። የፍራቶ እንደ ፍራቶ ወስደውባቸው ነው ወንስ እንዴት ነው? እስቲ አጠራ ሰዓታችን እያለቀች ስለሆነች ወራ አልቃለች እንጂ
አንደኛ ይወል የአማራ ክልል ላይ ችግር አለ። ሚካኑ የአማራን ህዝብ ተቀረው ኢትዮጵያዊ ጋራ ተመሳሳይ አመለካከት እንዳይኖር አድርጓል። ኢትዮጵያ መስራች፣ ኢትዮጵያ ባለቤት፣ ከዛ ኢትዮጵያ የመሰረቻትና ባለቤት የሆነና ስም ኢትዮጵያ ደግሞ ህወሓት መጥቶ በዘር ከፋፍሎ አማራ በታሪክ ውስጥ የሀገር መስራች በመሆኑ የነበረው ቦታ አስለቅቆ ዝቅ አድርጓል ምናምን የሚል ሜንታሊቲ ይፈጥራል። ዝም ብሎ ድሪም ነው። አሁን ይሄ የፈጠረበት ፕሪጁዲስ አለ እና በቀላሉ ወደ ጦርነት ለመሄድ ወደ ህወሓትን ለመዋጋት በቀላሉ ይነሳል። በኢትዮጵያ ታሪክ ውስጥ የነበረውን ድርሻ የሚገባውን ቦታ ያሳጣ ኃይል ነው፣ ያዋረደው ኃይል ነው፣ ያዋረደው ነው ብሎ ስለሚገምት ጥላቻ ያለበት ሁልጊዜም ለመዋጋት በስነ ልቦና ደረጃ ዝግጁ ነው። በዚህ ላይ መሬት እንወስዱበታል የሚሉት ነገር አለ። ለዚህ ነው አማራ ክልል ላይ የሚያተኩሩት። አሁን ሌላው ኦሮሚያም ይሄዱም መልምለው መኪና ውስጥም ቢከቱ ሴዶ አይዋጋ ማውቀውታል። አማራ ክልል ግን ምክንያቶች ሊዋጋ ይችላል። እነዚህ ናቸው የአማራ ክልሉ ወደ ተዋጊነት የወሰዱ አበላሽተውታል። አመለካከቱ በጣም ረጅም ጊዜ ነው የሚወስደው ከዚህ ውስጥ መውጣት እና በሁለቱ ህዝቦች መካከል በተደጋጋሚ ነው የምናነሳው ያላቸው የታሪክ፣ የባህል፣ የወቅ እነዚህ መመሳሰሎች አንድ ህዝብ ሆኖ ሳለ የሚያጋጭ ነገር ውስጥ ተከተውታል። በሌላ በኩል ደግሞ ስልጣን ላይ ያለው መንግስት ደግሞ ይፈልገዋል። ምክንያቱም የፖለቲካ ፌዜ ሶርስ አይደለም ግን እንደዛ ብሎ ነው የሚገመተው። በተለይ ኦሮሚያ ውስጥ ነው ብሎ ስለሚገምት ሁለቱ ኃይሎች ውጊያ ውስጥ የሚገቡና አንዱ ሌላውን በመጠበቅ የሚጠመዱ ከሆነ ስልጣን ላይ ተደላቶ መቀመጥ ይችላል። ስለዚህ የአማራውን ወደ ትግራይ እየወሰደ እየዋጋ ትግራይ ብራሱ ሲከላከል ሁለቱ ዘላለም ሲናገሩ ይኖራሉ። እነሱ ስልጣናቸው ላይ ይቀመጣሉ። አይሮ ነው እንግዲህ ህዝብ እያባለ ስልጣን ላይ መቀመጥ ምን ሊገኝ እንደሚችል ባይገባኝም እነዚህ ነገሮች ሁሉ ተደራርበው ነው ስለሚያደርገው
ኦኬ ሁለት ደቂቃ አለችኝ። ይሄኛውን የሚቀጥለው ሳምንት ብለን ቀጥልበት እንችላለን። ኦሮሚያ ክልል አሁን ያለው በድሮን መጠቃቱ እንደተቆጠረ ሆኖ ዛሬ አሁን ሰማድስ አሁን ከመውጣት የፊት ሳይየሁት ደግሞ ብዙ የመከላከያ ሰራዊት በኦላ ኦሮሞ ነጻነት ሰራዊት እንደተያዘና ቦታዎች እንደተቆጠሩ አሁን የሚያሳዩ አሉና እዛስ ያለው እንዴት ነው? ይሄ ድሮን ነገር በየቦታው እየተሄደ ሰላማዊ ህዝቦችም እየጨረሰ ነው ያለው። ከትላንት ወዲያ መራራ ጉዲና ፓርቲ መግለጫ ማውጣቶበት ነበር ሙሉ ለሙሉ ባልመለከተው። እነዚህ ነገሮችስ እንዴት አያያቸው? ሰዓታችን አልቃለች። ቀደም ብዬ መጀመር የነበረብኝ እሱን ነበር።
አው እንግዲህ ይሄ ጉዳይ አይታባል በቪዲዮዎችም ወጥቷል። አይታም ነው እንደገና ነው። አው ቅርብ ነው እኮ ከአዲስ አበባ ቅርብ ርቀት ላይ ነው። ዘራፍሳ ማለት የዚህ አምቦ አካባቢ ያለ ቦታ ነው። በመቶ ኪሎ ሜትር ርቀት ነው ከአዲስ አበባ። እንግዲህ በድሮን ድረስ ሄደ ስትመጣ ምን ያህል ጠንካራ ውጊያ፣ ጠንካራ ስጋት የሚፈጥር ነገር በዛ በኩል እየመጣ መሆኑን ያመለክታል። እነሱ ሰሜን ላይ ሲዋጉ ደረጃ በደረጃ መካከሉና ምዕራቡ ደቡቡ እያመለጣቸው ነው። በመካከል ግን ጦርነት ያለበት ቦታ በሙሉ ምንጊዜም ሰላማዊ ህዝብ ይቆጣል፣ ሰላማዊ ሰው ቁጣ ውስጥ ገብቷል፣ ኢኮኖሚ ተጎድቷል። እንግዲህ በአጭሩ አሁን ባለን ሰዓት ይሄን ልን የሚችለው ግን ለወደፊት ራሱን ችሎ ሰፋ አድርገን ልና የሚገባ ነገር ይመስለኛል።
እሺ እንግዲህ ነገ ድርድሩ ይቋጫል ተብሏል። ሰላም የሰላም ዜና እንሰማለን የሚል ተስፋ አለኝ። ግን በተቻለ መጠን ግን ከጦርነት የበለጠ ሰላም እንዲመጣ ሁላችንም መጣር መቻል አለብን። አሁን በድጋሚ መናገር የምፈልገው የአማራና የኦሮሞ የአማራና የትግራይ ምሁራንም ሆነ ህዝቡ መወያየት ካልቻለ ይቺ ሀገር ልትኖር አትችልም። ሌላ አቋያ ደግሞ ያሁን ባለው ሁኔታ መንግስት እየወሰደ ያለው ወይም ደግሞ መንግስት እያደረገ ያለው ያልሆኑ ቃላቶችን በመምዘዝና በመናገር የሚደረጉ የተስፋ ቃላቶች ለሁሉም ኢትዮጵያዊ መጥፎ መልክ መጥፎ ዜና ሊሆን ይችላልና በተቻላችሁ መጠን ሁሉንም ለማዳመጥ ሞክሩ። ውሳኔ ከመወሰን መቆጠብ፣ ሁለተኛ ነገር ደግሞ የትግራይ ህዝብ የኢትዮጵያ መሰረት ነው። ትግራይ ህዝብ ከሌለ ኢትዮጵያ እንደማትኖር መገንዘብ አለባችሁ። ይህን ለማስገንዘብ ፈልጋለሁ። አድዋ የሰሞኑ ሁኔታ ስንመለከት አድዋ ላይ አሁን ባለው ባለን መረጃ የሚቀጥል ከሆነ የሚቀጥለው አመታት ወይም የሚቀጥሉት 15 አመታት ውስጥ የአድዋ በዓል የሚከበረው ትግራይ ውስጥ ብቻ፣ ትግራዮች ብቻ ሊያከብሩት ይገደዳሉ። ምክንያቱም አሁን ባለው ሁኔታ እየተደረገ ያለው የኤርትራን ሰራዊት እና የመከላከያ ሰራዊት ጋር ያለ ፍልሚያ እንደ ጣሊያን ሰራዊት ስለሚቆጠር ሰላም ያሰማል፣ ጥሩ ያሰማል። ደህና ሰንብቱ እስከሚቀጥለው ሳምንት። ደህና ሁኑ። አመሰግናለሁ።
ለሰው ልጆች በዓለም ዙሪያ ሁሉ